ጠቅላላ አገባብ። አገባብ ማለት የነገር አሰካክ አንድም አገባብ ማለት ነው። ይህም ለግዕዝ ቋንቋ ንግግር ስልት አንድም ሙያ መስጠት ማለት ነው። በአሁኑ ዘመን አነጋገር ሰዋሱ እንደማለት ወይም ግራመር ነው። ምክንያቱም ግዕዝ ቋንቋ ራሱን የቻለ ከሴማውያን ቋንቋዎች አንደኛው ስለሆነ ለነገሩ አንድም ለንግግሩ ደንበኛ አሰካክ ደንበኛም አገባብ አለው። የዚህንም ቃል አሰካክ ወይም አገባብ በዚህ መልክ ቀምሮ ያስተምሩታል። ስሙንም አገባብ ብለውታል። ይህም ሊቃውንት ጠንቅቀው የደንቡንም ጠብቀው ይናገሩበት ያስተምሩበትም እንደነበር የሚያመለክት ነው። ነገር ግን እየዋለና እያደረ የግዕዝ ቋንቋ ለንግግር አስቸጋሪ በመሆኑ ለቤተክርስቲያን መንፈሳዊ አገልግሎት ብቻ እንዲውል ሆኗል። ይሁን እንጂ በግዕዝ ትምህርት ውስጥ ከፍተኛው ክፍል የዚህ እርባ ቅምርና የጠቅላላ አገባብ ትምህርት ነው። ምክንያቱም አሁንም በቋንቋ መልክ እንነጋገርበት ቢባል ለንግግር ስልት የሚሰጠው ሙያውን አሰካኩን አገባቡን የሚገልጥ ይኸው አገባብ የተባለው ትምህርት ነው። አገባብም የተባሉት ከግዕዝ በቀር በጠቅላላ የአረፍተ ነገሩና አቀማመጥ የቃላቱንም አቀራረጽ መስጠት ሲሆን ሁሉም በጠቅላላው በሶስት ይከፈላሉ። እነርሱም አብይ አገባብ፣ ደቂቅ አገባብ፣ ንዑስ አገባብ የሚባሉ ናቸው። አንደኛ አብይ አገባብ። ይህም አገባብ በነባር አንቀጽ፣ በዘማች አንቀጽ፣ በቀዳማይ፣ በካልአይ፣ በሳልሳይ እየገባ ይሰራል፣ አንድም ያፈርሳል። ስለዚህ አብይ ተብሏል። ለዚህም አስረጅ የሚሆን ወርቅ አምፁ ሁለቱ እስመ ንጉሥ ውእቱ እንዘባ ውስተ ማኅፀና መንፈስ ቅዱስ ይላል። በነባር አንቀጽ ሲገባ ክርስቶስ ሞተ እስመ ለብሰ ስጋ ይላል። በቀዳማይ ሲገባ አመ ይመጽእ ወልድ በስብሐቲሁ ይላል። በካልአይ ሲገባ እስመ ሣህሊከ ይኩን ላዕለ ኩልነ ይላል። በሳልሳይ ሲገባ ሌላም ይህን የመሰለን ሁሉ ያሳያል። እንዲሁም በአገባብ አንቀጽ በባለቤት ላይ እየወደቀ ነጅም ተነጅም ይሆናል። ለምሳሌም እስመ ጴጥሮስ ይምህር በወንጌል ህገ እስመ በወንጌል ይምህር ህገ ጴጥሮስ ማለቱን ያሳያል። እስመ በወንጌል ይምህር ህገ ጴጥሮስ ማለቱን ያሳያል። ሁለተኛ ደቂቅ አገባብ። ይህም አገባብ እንደ አበይት አገባብ በአበይት አናቅጽ እየወደቀ አንቀጽ ስላላስቀረ ደቂቅ ይባላል። ነገር ግን አበይት አገባብ ከአንቀጽ ላይ እንደወደቁ እሱም በሰዋሱ ላይ እየወደቀ ማድረጊያ፣ መነሻ፣ ተቀባይ፣ ተሳቢ ስለሆነ አገባብ ይባላል። ለምሳሌም ዲበ መንበረ ሙሴ ነበሩ ጸሐፍት ይላል ማድረጊያ ሲሆን፣ ተውበ ህግ ለሙሴ ይላል አቀባይ ሲሆን፣ አብርሃም ወለዶ ለይስሐቅ ይላል ተሳቢ ሲሆን፣ ሌላም ይህን የመሰለ ነው። ሶስተኛ ንዑስ አገባብ። ንዑስ የተባለበትም ቅጽል እየሆነ በመግባቱ ነው። ለምሳሌ አይ ምንት የሚለውና ሌላም ይህን የመሰለ ነው። ይኸውም በሙያ ሲውል ቅጽል ይሆናል። ቅጽልም ሲሆን አንድም በቅጽል ቦታ ሲገኝ አይ ልሳን ምንት ነገር ይላል። ይህንም በመሰለ መንገድ ይገኛል። በቂ ሲሆንም አይ ወረደ ምንት መጻ ይላል። አገባብም የተባለበት እንደ አበይት አገባብ ከአንቀጽ በኋላ እየወደቀ አንቀጽ ስለሚያስቀርና እንደ ደቂቅ አገባብም ከሰዋሱ ላይ ስለሚወድቅ ነው። ለምሳሌ ይትርፍሰ ፍቅረ ባይድ ይላል። አንድ አንቀጽ ሲያፈስ ደግሞ ዘመድኒ እይትአመን ይላል። እንደዚያው ነው። በሰዋሱ ላይ ሲወርቅ ደግሞ ይሙት አብድ እምይሙት ጠቢብ ይላል። በመጽሐፍት ውስጥ ያሉትን ህገወጥ አረፍተ ነገሮች በመዘርዘር ወይም ህግ ያላቸውን እንዳብነት አድርጎ በመጥቀስ ሁሉን በቃላቸው ይዘው ያስተምሩ ነበር። ተማሪውም በሙሉ እንኳ ባይሆን በመጠኑ እነዚህን መንገዶች ካልተመለከታቸው ግዕዙ በቀላሉ አያስኬደውም ነበር።